ይህ የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ሐሙስ ጥር 30 2016 ዓ.ም ተመረጥ መሰናዶ ጀመረ። የኢትዮጵያ የህዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ የቀረበለትን 3 ከፍተኛ ስራ አስፈጻሚ ባለስልጣናት ሹመት አጸደቀ።
አቶ ተመስገን ጥሩነህ ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
በዚህ ዙሪያ ዘገባ አለን። ይሄንና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎችና ዘገባዎችን ይዘን ወደ እናንተ የመጣነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ 4 ሰዓት ድረስ የሚተላለፈው መሰናዶ በመምራት ኤደን ገረመው አብሬያችሁ እቆያለሁ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ትከውንልናለች። ዋና አዘጋጇ ጽዮን ግርማ ናት። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በድጋሚ እየጋበዝኩ አሁን ከዓለም ዙሪያ ወደ አስተዋጽኦአቸው ዜናዎች እንሻገራለን።
በድጋሚ ለምናመሻችሁ ዜናውን ማቀርብላችሁ እንግዳው ለኔ። የህዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ የቀረበለትን የሶስት ከፍተኛ ስራ አስፈጻሚ ባለስልጣናትን ሹመት አጸደቀ። መንበረ ጴጥሮስ የተሰኘ ሲኖዶስ ያቋቋሙት የሃይማኖት አባቶችና መዘምራን ዛሬ ረቡዕ ለሁለተኛ ጊዜ ፍርድ ቤት መቅረባቸው፣ እንዲሁም በቱኒዚያ ባህር ዳርቻ 13 ሱዳናውያን ህይወታቸውን ሲያጡ 27ቱ የደረሱበት አልታወቀም የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የህዝብ ተወካዮች ምክር ቤት ዛሬ ጥር 3 30 2016 ዓ.ም ባደረገው መደበኛ ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረበለትን የሶስት ከፍተኛ ስራ አስፈጻሚ ባለስልጣናትን ሹመት አጽድቋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተሩ አቶ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ሆነው ተሹመዋል። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ የነበሩት ጎምቱ ዲፕሎማቱ አምባሳደር ታዬ አጽቀሥላሴ ደግሞ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። ሁለቱ ተሿሚዎች ከዚህ ቀደም በአቶ ደመቀ መኮንን በአንድ ላይ በተያያዙት የሹመት ቦታዎች የተመደቡ ናቸው። ከዛሬው ተሿሚዎች ተርታ የሆኑት የማኅፀንና ጽንስ ስፔሻሊስት ዶክተር መቅደስ ዳባ ደግሞ ዶክተር ሊያ ታደሰን ተክተው የጤና ሚኒስትር ሆነው ተሹመዋል። ዶክተር መቅደስ በጄኔቫ በሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት የምክትል ዲሬክተሩ ልዩ ረዳትና ከፍተኛ ባለሙያ ሆነው በማገልገል ላይ እንደነበሩ ተገልጿል። በተያያዘ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በዋና ዲሬክተር ማዕረግ 2 ከፍተኛ ሹመቶችን እንደሰጡ የመንግስት መገናኛ ብዙሃን ዘግበዋል። በዚህም መሰረት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የሆኑት አምባሳደር ሬድዋን ሁሴን ዛሬ ምክትል ጠቅላይ ሚኒስትር የሆኑትን አቶ ተመስገን ጥሩነህን በመተካት የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር፣ ትዕግስት ሐሚድ ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዲሬክተር ሆነው እንደ ተሾሙ ተመልክተዋል። አድማጮቻችንና ተመልካቾቻችን የዛሬውን የፓርላማ ውሎ በተመለከተ በአብይ ርዕሳችን ሰፋ ያለ ዘገባ ይኖረናል። መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ ማቋቋማቸውን ተከትሎ በኦሮሚያ ክልል ሸገር ከተማ አስተዳደር በእስር ላይ የሚገኙት 11 የሃይማኖት አባቶችና መዘምራን ዛሬ ረቡዕ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ጠበቃቸው አቶ ዮሐንስ ጌታሁን ለአሜሪካ ድምፅ እንደገለጹት ፍርድ ቤቱ ፖሊስ ላቀረበው የተጨማሪ ምርመራ ጥያቄ 5 ቀናት በመፍቀድ ለየካቲት 5 ቀን 2016 ዓ.ም ተለዋጭ ቀጠሮ ሰጥቷል። ፀሐይ ዳምጠው ዝርዝሩን ይዛለች።
መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ እንዳቋቋሙ መግለጫ መስጠታቸውን ተከትሎ በኦሮሚያ ክልል ሸገር ከተማ አስተዳደር በእስር ላይ የሚገኙ 11 የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና የምስረታው አስተባባሪዎች ዛሬ ረቡዕ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ታሳሪዎቹ በሸገር ከተማ አስተዳደር የመልካሎኖ የመጀመሪያ ደረጃ ፍርድ ቤት እንደቀረቡ ጠበቃቸው አቶ ዮሐንስ ጌታሁን ለአሜሪካ ድምጽ ገልጸዋል።
ሶስቱም ጽዋን አባቶችና 8ቱ ዲያቆኖ ኢማሞች መዘምራን አንዲት እናት መንኩሴም አሉ ለችሎት ቀረብነ ፍርድ ቤቱ እስከዛሬ ድረስ በተሰጠ ጊዜ ቀጠሮ ውስጥ ያ የሰራው ለችሎት አስረዳ የሚል ጥያቄ ቀረበለት ለፖሊስ ፖሊስ ደግሞ ይሄንን ጉዳይ የሚያጣራ አካል ከአቃቤ ህግና ከፖሊስ ተዋቅሮ በሸገር ከተማ ላይ ተዋቀረ ስለሆነ ይሄንን ለማጣራት ጊዜ ቀጠሮ ውስጥ ምንም ለመስራት አልቻልኩም አሁንም ተለዋጭ ቀጠሮ ይሰጠኝና የተዋቀረው ኮሚቴ ይሄን ጉዳይ አጣርቶ ለችሎት እንዲቀርብ ደረክ የሚል ነገር ነው ያነሳው ምንም የምርመራ መዝገብ የሰነድም ሆነ የሰው ማስረጃ አላጠናከርኩም ምንም የሰራሁት ነገር የለም ካለ ጊዜ ቀጠሮ መዝገቡ ተዘግቶ በነጻ ልንሰናበት ይገባል የሚል ጥያቄ ነው ያቀረብነው ፍርድ ቤቱ ይሄንን ጉዳይ ከግራ ቀኝ ከሰማ በኋላ ወንጀለኛ መቅጫ ህግ ስነ ስርዓት 59 ውስጥ ቁጥር 2 መሰረት አጭር ተለዋጭ ቀጠሮ ሰጥቶ የካቲት 5 ከቀኑ 8 ሰዓት ሊሆን ተመዝግቦ በዚህ ነው የተለያየ ነው
ፖሊስ የታሳሪዎቹን ጉዳይ ከአቃቤ ህግ ጋር እየመረመረ እንደሆነ ገልጸው ተጨማሪ ቀናትን እንደጠየቀ የጠቀሱት ጠበቃው ፍርድ ቤቱም ለፖሊስ ምርመራ 5 ተጨማሪ ቀናትን እንደፈቀደ ተናግረዋል የሃይማኖት አባቶቹ ባለፈው ወር መገባደጃ ላይ መንበረ ጴጥሮስ ብለው የሰየሙትና የኦሮሚያ ኦርቶዶክስ ቤተክርስቲያን ከፍተኛ የአስተዳደር እርከን እንደሚሆን የገለጹትን አካል ማቋቋማቸውን ይፋ ባደረጉት በሰዓታት ውስጥ እንደታሰሩ ጠበቃቸውና የእንቅስቃሴው አስተባባሪዎች ቀደም ሲል ለአሜሪካ ድምጽ ተናግረዋል መንበረ ጴጥሮስ በሚል በተጠቀሱት የሃይማኖት አባቶች ይፋ የተደረገውን እንቅስቃሴ አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እስካሁን የተሰጠ መግለጫም ይሁን ይፋው ያስተያየት የለም ይሁንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በተለያዩ ጊዜያት ባወጣቸው መግለጫዎች አንድ መንበር አንድ ሲኖዶስና አንድ ፓትርያርክ የሚለው የቤተክርስቲያኑ አስተምሮና ቀኖና ተፈጻሚ ሊሆን እንደሚገባ በአጽንኦት አሳስበዋል ለአሜሪካ ድምጽ ሀይ ዳምጠው ከአዲስ አበባ
አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፈላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው በሱዳን ተቀናቃኝ ጄኔራሎች መካከል በሚካሄደውና አንድ አመት ሊሞላው በተቃረበው ጦርነት ምክንያት በአገሪቱ የሚገኙ ሲቪሎች አንዳንዶቹ በረሃብ እየሞቱ ሳይሆኑ እንደማይቀር ምልክት በመታየት ላይ ነው በሚል የተመድ የሰብአዊና የፍልሰት ድርጅቶች የ4.1 ቢሊዮን ዶላር እርዳታ ጥያቄ አቅርበዋል የተመድ የፍልሰተኞች ኮሚሽን ከፍተኛ ኮሚሽን UNHCR እና የሰብአዊ ጉዳዮች ማስተባበሪያ ቢሮው UNOCHA በጋራ ባቀረቡት ጥሪ ከሱዳን ህዝብ ግማሽ የሚሆነው ወይም 25 ሚሊዮኑ ድጋፍና አከላላ ያስፈልጋል ብለዋል። የተጠየቀው የገንዘብ እርዳታ በሱዳን የሚገኙትን እንዲሁም ጦርነትን ሽሽት አገሪቱን ጥለው የወጡትን ለመርዳት እንደሚውል ድርጅቶቹ አስታውቀዋል። ሱዳናውያኑ ብዙ አጥተዋል ያሉትና ከሱዳን ተፈናቅለው በኢትዮጵያ ከሚገኙ ሱዳናውያን ጋር በቅርቡ የተነጋገሩት የተመድ የፍልሰተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ደጋግመን ከነርሱ የምንሰማው መልእክት ወደ ቤታቸው ተመልሰው ህይወታቸውን መቀጠል እንደሚፈልጉ ነው ሲሉ አክለዋል። ተፈናቃዮቹ ባስቸኳይ እርዳታ እንደሚያሻቸውም ኮሚሽነሩ አስታውቀዋል። በሌላ በኩል በቱኒዚያ ባህር ዳርቻ ይጓዙበት የነበረው ጀልባ ሰጥሞ 13 ሱዳናውያን ፍልሰተኞች ሲሞቱ 27 የሚሆኑት ደግሞ የደረሱበት አልታወቀም ሲል የፍርድ ቤት ቃል አቀባይን ጠቅሶ የኤኤፍፒ ዜና ወኪል ዘግቧል። ሞናስትር በተባለችው የባህር ዳርቻ ከተማ በሚገኝ ፍርድ ቤት ቃል አቀባይ የሆኑት ፍሬድ ቤንጃ እንዳሉት 42 ከሚሆኑት ፍልሰተኞች ውስጥ እስካሁን በህይወት የተረፉ የተገኙት 2 ብቻ ናቸው። ምርመራ መጀመሩን የገለጹት ቃል አቀባዩ ፍልሰተኞቹ የህገ ወጥ አስተላላፊዎች ሰለባ ወይም በህገ ወጥ መንገድ ወደ አውሮፓ ለመሻገር በዝግጅት ላይ ያለ የወንጀለኛ ቡድን አባላት ሊሆኑ ይችላሉ ብለዋል። ሰላባዎቹ በጦርነት ከመጣመሰው ሱዳን የመጡና በተመድ የፍልሰተኞች ድርጅት በጥገኝነት ጠያቂነት የተመዘገቡ መሆናቸውን ሪፖርቱ ጠቁሟል። ይጓዙበት የነበረው ጀልባ ከተሰባበሩ ብረቶች እንደነገሩ የተሰራ እንደነበር በተደረገው የመጀመሪያ ደረጃ ምርመራ መታወቁ ተገልጿል። የጠፉትን ፍልሰተኞች ፍለጋው መቀጠሉም ታውቋል። ባለፈው የፈረንጆች አመት ብቻ ከ2270 ፍልሰተኞች በላይ በሜዲትራኒያን ባህር ላይ ህይወታቸውን አጥተዋል። በመጨረሻም ለዩክሬን ለእስራኤል እንዲሁም የድንበርን ደህንነትን ለማስጠበቅ በሚል 118 ቢሊዮን ዶላር ሊመድብ ያቀደው ረቂቅ ህግ በህግ መወሰኛው ምክር ቤት የሪፐብሊካን አባላት እንዳያልፍ ማድረጋቸውን ተከትሎ ለዩክሬንና ለእስራኤል እርዳታ ለመስጠት ያቀደ ሌላ የ95 ቢሊዮን ዶላር ረቂቅ ለማቅረብ ምክር ቤቱ በዝግጅት ላይ ነው። ከዚህ ውስጥ ከሩሲያ ጋር ጦርነት ውስጥ ላለችው ዩክሬን 60 ቢሊዮን ዶላር እንዲሁም ከሐማስ ጋር ጦርነት ውስጥ ላለችው እስራኤል ደግሞ 14 ቢሊዮን ዶላር ለመስጠት መታቀዱ ታውቋል። የህግ መወሰኛውን ምክር ቤት የተቆጣጠረው የዲሞክራቲክ ፓርቲው መሪ ቸክ ሹመር ድንበርን የሚመለከተውን የረቂቁን ክፍል አስቀርተው ሌላ ረቂቅ ያቀረቡበትን ምክንያት ያስረዳሉ።
We knew about a week ago when Trump mixed in and said, you know, wanted to be
Trump ከሳምንት በፊት ጣልቃ ገብተው የፖለቲካ ጉዳይ እንዲሆን እንደሚፈልጉ አስተውቀዋል። በድንበር ላይ ቆስ ቢፈጠር እንደሚመርጡ ተናግረዋል። ምክንያቱም ለምርጫ ይጠቅመኛል ብለው ስለሚያስቡ ነው። ሌላ የተለየ አማራጭ እንደሚያስፈልገን አውቀን ነበር።
በሁለቱም ፓርቲዎች በጋራ የተዘጋጀውና ትናንት እክል የገጠመው ረቂቅ የፍልሰተኞችን ጊዜያዊ ማቆያ ማዕከላትን ለመጨመር የጥገኝነት ጥያቄያቸው መልስ እስከሚያገኝ በአሜሪካ የሚቆዩበትን አሰራር ለማስቀረት እንዲሁም ድንበሩን የሚሻገሩ የፍልሰተኞች ቁጥር ከተወሰነ በላይ ሲሆን ፕሬዝዳንቱ ድንበሩን እንዲዘጉ ስልጣን የሚሰጥ ነበር። በርካታ ሪፐብሊካን የህግ መወሰኛ ምክር ቤት አባላት በድርድሩ ወቅት ተሳታፊ እንዳልተደረጉና የድንበር ደህንነትን በተመለከተ ያላቸውን ስጋት ረቂቅ ህጉ በተገቢው መልስ እንዳልሰጠ በመናገር ላይ ናቸው። በግል የህግ መወሰኛ ምክር ቤት አባል የሆኑት ሴናተር ክሪስቲን ሲኒማ ግን ለረቂቅ ህጉ አለማለፍ ሪፐብሊካኑን ተጠያቂ ያደርጋሉ።
Less than 24 hours after we released the bill, my Republican colleagues changed their minds.
ረቂቅ ህጉን ባቀረብን በ24 ሰዓት ውስጥ የሪፐብሊካን ጓዶቼ ሐሳባቸውን ቀየሩ። ማውራት እንጂ በተግባር ማሳየት እንደማይፈልጉ ታወቀ። እናም የድንበር ደህንነት ጉዳይ ለነርሱ የብሔራዊ ጸጥታ ጉዳይ እንዳልሆነ ታወቀ። ለምርጫ ዘመቻ ጠቀሜታ ሲሉ የተናገሩት ነበር።
ዲሞክራቶቹ በበኩላቸው ለዩክሬን የሚሰጠውን እርዳታ ማደናቀፍ ብዙ መዘዝ እንደሚኖረው በማስጠንቀቅ ላይ ናቸው። በአዲሱ ረቂቅ ላይ ሳምንቱ ከማለቁ በፊት ድምጽ እንደሚሰጥ ታውቋል። ክብራትና ክብራን በዚሁ የምሽቱን ዜና እናጠቃልላለን። ለቀሪው ፕሮግራሞች ወደ ኤደን መልሳቸዋለሁ። The Voice of
America ከዓለም ዙሪያ የተጠናቀሩትን የሀገር ውስጥና እንዲሁም ዓለም አቀፍ ዜናዎችን ያደረሰን እንግዱ ወልዴ ነበር። እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁም የሐሙስ ምሽት ጥር 30 2016 ዓ.ም ተመረጥ መሰናዷችን ይቀጥላል። ስርጭታችን በቪያም ሀሪክ ፌስቡክ ገጽና ድረገጽ ላይ ታገኛችኋላችሁ። የሚለጣችሁን መሰናዶች እዛ ላይ ተከታተሉ ዘንድ ተጋብዛለሁ። መሰናዶውን በመምራት አብራችሁ የምቆየው ኤደን ገረመው ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ትከውንልናለች። ዋና አዘጋጇ ጽዮን ግርማ፣ አዋየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ሲሳይ አሸናፊና ግርማ ደገፋ ደግሞ የድምፅና ምስል ቅንብሩን የሚከውኑልን ባልደረቦቻችን ናቸው። ከሁላችንም አብራችሁን ታምሹ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። የኢትዮጵያ የህዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ የቀረበለትን ሶስት ከፍተኛ ስራ አስፈጻሚ ባለስልጣናትን ሹመት አጽድቋል። ጠቅላይ ሚኒስትሩ በዛሬ ዕለቱ ሌሎች ሁለት ባለስልጣናትንም ሹመዋል። ኬኔዲ አባተ ዝርዝር ዘገባ አለው።
የህዝብ ተወካዮች ምክር ቤት ዛሬ ጥር 30 2016 ዓ.ም ምረት ባደረገው መደበኛ ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡለትን የሶስት ከፍተኛ ስራ አስፈጻሚ ባለስልጣናት ሹመት አጽድቋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አቶ ተመስገን ጥሩነ ምክትል ጠቅላይ ሚኒስትር ሆነው ተሹመዋል። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ የነበሩት አምባሳደር ታዬ አጽቀሥላሴ ደግሞ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። ከዛሬው ተሿሚዎች ተርታ የሆኑት ቅዱስ ጳውሎስ ሚሊኒየም ኮሌጅ የማህፀን ጽንስ ተባባሪ ፕሮፌሰሯና የዓለም ጤና ድርጅት ባልደረባዋ ዶክተር መቅደስ ዳባ የጤና ሚኒስትር ሆነው ተሹመዋል። በተያያዘ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በዋና ዲሬክተር ማዕረግ ሁለት ከፍተኛ ሹመቶችን እንደሰጡ ጽህፈት ቤታቸው አስታውቋል። በዚህም መሰረት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ዛሬ ምክትል ጠቅላይ ሚኒስትር የሆኑትን አቶ ተመስገን ጥሩነህን በመተካት የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር፣ ወይዘሮ ትዕግስት አሚድ ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዲሬክተር ሆነው እንደተሾሙ ተመልክቷል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት የሶስቱን ሹማምንት የትምህርት ዝግጅት፣ የስራ ልምድና የቤተሰብ ሁኔታ ባቀረቡበት ዝርዝር በምክትል ጠቅላይ ሚኒስትርነት የተሾሙት አቶ ተመስገን ጥሩነ በፌዴራልና በክልል ልዩ ልዩ ኃላፊነቶች ለበርካታ ዓመታት ማገልገላቸውን ተናግረዋል። እስከዛሬ ሹመታቸው ድረስ የብሔራዊ መረጃና ደህንነት ዋና ዲሬክተር የነበሩት አቶ ተመስገን በአማራ ክልል የታወጀው ያስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ዋና ሰብሳቢም ናቸው። ጠቅላይ ሚኒስትር አብይ ምክር ቤቱ የምክትላቸውን ሹመት እንዲያጸድቅላቸው ሲጠይቁ ተከታዩም ብለዋል።
አቶ ተመስገን ላለፉት በርካታ አመታት አገራቸውና ህዝባቸውን በታማኝነት በትጋት ሲያገለግሉ የቆዩ ስለሆነ ያላቸውን ልምድ ተጠቅመን በምክትል ጠቅላይ ሚኒስትር እንትሽሙ ይበልጥ ያቀበሉት ልምድና እውቀት ተጠቅመን ሀገራችንን የጀመርነውን የብልጽግና ጉዞ ለማስቀጠል እድል ስለሚያስገኝ ምክትል ጠቅላይ ሚኒስትር ሆነው እንዲሾሙ አቀርባለሁ።
ለውጭ ጉዳይ ሚኒስትርነት የተሾሙት አምባሳደር ታዬ አጽቀሥላሴ በዲፕሎማሲው መስክ ለአስርት አመታት አገልግለዋል። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ሆነውም ሰርተዋል። ዛሬ በሚኒስትርነት እንዲመሩ በተሾሙበት የውጭ ጉዳይ መስሪያ ቤት ሚኒስትር ዴታ እንዲሁም የጠቅላይ ሚኒስትሩ የውጭ ፖሊሲ አማካሪ ሚኒስትር ሆነው ስለማገልገላቸውም የሥራ ልምዳቸው ያመለክታል። አምባሳደር ታዬ በልዩ ልዩ ዓለም አቀፍ ተቋማትም በብዙ ኃላፊነት ቦታዎች ላይ እንደሰሩ ጠቅላይ ሚኒስትር ስትራቢያው ስተዋል። ሆኖም የገዢው ፓርቲ አባል እንዳልሆኑ ተናግረዋል።
አምባሳደር ታዬ ያቀረቡትን የዘመናት የዲፕሎማሲ ልምድ አሁን ባለው አጠቃላይ ዲፕሎማሲ ሁኔታ በነጠቀምበት ኢትዮጵያን ይጠቅማል። ቤቱን በተሻለ ደረጃ የሚያቁ ሙያ ያላቸው ልምድ ያላቸው ሰው ስለሆኑ ምንም እንኳን የብልጽግና ፓርቲ አባል ባይሆኑ ብዝግና ከአባላቱ ብቻ ሳይሆን የተሻለ ሙያ ያላቸውን ሰዎች የመጠቀም አቅጣጫ ባስቀመጠው መሰረት የውጭ ጉዳይ ሚኒስትር ሆነው ቢያገለግሉ ለሀገራቸውና ለህዝባቸው ይበልጥ ፋይዳ ሊያስገኙ ይችላሉ የሚል እምነት ስላለ ለተከበረው ምክር ቤት አቀርባለሁ።
ዶክተር ሊያ ከበደን በመተካት በጤና ሚኒስትርነት የተሾሙት የማጽንና ጽንስ ሐኪምና ተባባሪ ፕሮፌሰሯ ዶክተር መቅደስ ዳባ ከሐዋሳ ዩኒቨርሲቲ መምህርነት ጀምሮ ከሞያቸው ጋራ በተገናኘ በተለያዩ የሀገር ውስጥና የውጭ ተቋማት ውስጥ ባላፊነት ማገልገላቸውን በጠቅላይ ሚኒስትር አብይ አህመድ የቀረበው የሥራ ልምዳቸው ያስረዳል። አሁን በጄኔቫ የሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት የምክትል ዳይሬክተሩ ልዩ ረዳትና ከፍተኛ ባለሙያ ሆነው ያገለገሉ እንደነበሩም ገልጸዋል። ዶክተር መቅደስም የብልጽግና ፓርቲ አባል እንዳልሆኑ የገለጹት ጠቅላይ ሚኒስትሩ ለጤና ሚኒስትርነት የታጩት 10 ከሚደርሱ ባለሙያዎች ጋር ተወዳድረው ብልጫ በማምጣታቸው እንደሆነ አስረድተዋል።
በሙያ ለመምራት በፓርቲያችን ውስጥ ሳንታጠር ሀገራቸውን የሚያገለግሉ ሰዎች ካሉበት ስፍራ ብናስመጣ ይጠቅማል በሚል እምነት ሲሆን ዶክተር መቅደስ የተሻለ ደሞዝና ጥቅም ያለው ሥራ ያላቸው በጄኔቫ የሚኖሩ ቢሆንም ሀገር ያቀረበላቸውን ጥሪ ተቀብለው በጤና ሚኒስትርነት ለማገልገል ፈቃደኛ ስለሆኑ የተከበረው ምክር ቤት የእነዚህን 3 ሙያተኞች ልምድ እና አጠቃላይ በሕይወት ዘመናቸው ያስገኙት ውጤት ታሳቢ አድርጎ የካቢኔ አባላት አድርጎ እንዲሾምልኝ በአክብሮት እጠይቃለሁ።
ምክር ቤቱ የቀረበለትን ሹመት በሙሉ ድምጽ ያጸደቀ ሲሆን ተሿሚዎቹም ቃለ መሐላ በመፈጸም ኃላፊነታቸውን ተረክበዋል።
እኔ አቶ ተመስገን ጥሩና ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
የዛሬዎቹን 2 ተሿሚዎች ጨምሮ የገዢው ፓርቲ አባላት ያልሆኑ የካቢኔ አባላት 5 ደርሰዋል። ጠቅላይ ሚኒስትር አብይ የዛሬው የካቢኔ ሹምሽር ውሳኔ ላይ የተደረሰው ከ11 ዓመታት በላይ በመክተል ጠቅላይ ሚኒስትርነት ካገለገሉት አቶ ደመቀ መኮንን ጋራ ከተደረገ ውይይትና ምክክር በኋላ እንደሆነ ገልጸዋል። በሰላማዊ መንገድ ስልጣን መረካከብና ኢትዮጵያን ስላገለገሉ እና መሰግናለን ተብሎ መሄድ ተጨማሪ ክብር ነው ያሉት ጠቅላይ ሚኒስትሩ አቶ ደመቀ ከፓርቲና ከመንግስት ኃላፊነታቸው መሸኘታቸውን ማስተዋቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ ያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። የአሜሪካ ኤምባሲ በኢትዮጵያ ያለው ግጭት በአስቸኳይ እንዲቆም ጠየቀ። በአማራና በኦሮሚያ ክልሎች ያሉት ግጭቶች ከፍተኛ ሰብአዊ ስቃይ እያስከተሉ በመሆኑ እጅጉን እንዳሳሰበው የገለጸው የኢትዮጵያ የአሜሪካ ኤምባሲ በአስቸኳይ እንዲቆሙ ጠይቋል። ሁለቱ ሀገራት የዲፕሎማሲ ግንኙነት የጀመሩበትን 120ኛ ዓመት አስመልክቶ ለኢትዮጵያ ሕዝብ ደብዳቤ ጻፉት። በኢትዮጵያ የአሜሪካ አምባሳደር ኤርቪን ጆሴ ማሲንጋ ሀገራቸው በኢትዮጵያ ሰላምና ልማት እንዲረጋገጥ ድጋፍ እያደረገች እንደሆነ ተናግረዋል። በአምባሳደሩ ስለተጻፈው ደብዳቤ ለአሜሪካ ድምጽ ማብራሪያ የሰጡት በኤምባሲ የፐብሊክ ዲፕሎማሲ ኃላፊ ናዮሚ ፌሎስ በኢትዮጵያ ያሉት ግጭቶች በሰላም እንዲፈቱ ሀገራቸው ጥረት እንደምታደርግ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
ኢትዮጵያና አሜሪካ ዲፕሎማሲያዊ ግንኙነት የጀመሩበትን 120ኛ ዓመት በማስመልከት በኢትዮጵያ የአሜሪካ አምባሳደር ኤርቪን ጆሴ ማሲንጋ ሰሞኑን ለኢትዮጵያ ሕዝብ ደብዳቤ ጽፈዋል። አምባሳደሩ በደብዳቤያቸው ባለፉት ዓመታት የሁለቱን ሀገራት ግንኙነት ለማጠናከር የተከናወኑ ተግባራትንና የተደረጉ ድጋፎችን ዘርዝረዋል። ስለ አምባሳደሩ ደብዳቤ ለአሜሪካ ድምጽ ማብራሪያ የሰጡት በኤምባሲው የፐብሊክ ዲፕሎማሲ ኃላፊ ናዮሚ ፌሎስ መንግስታቸው በትኩረት ከሚከታተላቸው ጉዳዮች አንዱ በኢትዮጵያ የሚታየው ግጭት እንደሆነ ተናግረዋል።
As a long-standing friend of Ethiopia, the United States
በአማራ በኦሮሚያና በሌሎችም አካባቢዎች ያለው ግጭት በሰዎች ላይ ለማሰብ የሚከብድ ስቃይ እያስከተለ ነው። የኢትዮጵያ የረጅም ጊዜ ወዳጅ ሀገር እንደመሆናችን በእጅጉ ያሳስበናል። ስለሆነም ለንጹሃን ሰዎች ጥበቃ እንዲደረግ፣ የሰብአዊ መብቶች እንዲከበሩና ግጭቱን በአስቸኳይ እንዲቆም እንጠይቃለን። በቅርቡ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በዳሬ ሰላም በተደረገው ንግግር እንደታየው በአማራ በኦሮሚያና በሌሎችም አካባቢዎች ያሉትን ውስብስብ የፖለቲካና የጸጥታ ችግሮች በውይይት እንዲፈቱ ለማበረታታት አሁንም የአሜሪካ መንግስት ሚናውን ለመጫወት ዝግጁ ነው።
የፐብሊክ ዲፕሎማሲ ኃላፊዋ ከአንድ ዓመት በፊት የሰሜን ኢትዮጵያውን ጦርነት እንዲቋጭ ያደረገው በኢትዮጵያ መንግስትና በህወሓት መካከል የተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት የጥይት ድምጽ እንዳይሰማ በማድረግ ትልቅ ሚና መጫወቱን አስታውሰዋል። ከዚያም በኋላ በስምምነቱ መሰረት ተጨባጭ ስራዎች እንደተከናወኑ ናዮሚ ፌሎስ ተናግረዋል። አሁንም ግን የቀሩ የቤት ስራዎች አሉ ይላሉ ናዮሚ።
Other elements of the agreement's implementation, however,
የሰላም ስምምነቱ አፈጻጸም አካል የሆኑ ሌሎችም ስራዎች ግን አሁንም በሂደት ላይ ናቸው። ትጥቅን በማስፈታት ታጣቂዎችን በመመለስና ወደ ህብረተሰቡ እንዲቀላቀሉ በማድረግ ረገድ በአጭር ጊዜ ውስጥ የተቀላጠፈ ጥረት ሲደረግ ማየት እንፈልጋለን። የኤርትራ ኃይሎች ከያዙት አካባቢ ሙሉ በሙሉ እንዲወጡ ከማድረግ ሉዓላዊነትን ከማስከበርና የሀገራትን የግዛት አንድነት ከማስጠበቅ አኳያም ለውጥ እንዲመጣ እንጠይቃለን።
የአሜሪካው አምባሳደር ኤርቪን ጆሴ ማሲንጋ ለኢትዮጵያ ሕዝብ በጻፉት ደብዳቤያቸው ኢትዮጵያ ውስጥ በሰላም በልማትና በዲሞክራሲ ዘርፎች ለውጥ እንዲመጣ አሜሪካ ከፍተኛ ሚና መጫወቷን አስረድተዋል። ከነዚህም መካከል በኢትዮጵያ በተለያዩ ምክንያቶች ችግር ላይ ለወደቁ ሰዎች የተሰጠውን ሰብአዊ ድጋፍ አንስተዋል። የፐብሊክ ዲፕሎማሲ ኃላፊዋ ናዮሚ ፌሎስ በአሜሪካ ተሰጥቷል የተባለውን የሰብአዊ ድጋፍ መጠን እንዲህ ዘርዝረዋል።
The United States remains the largest donor of humanity.
አሜሪካ ለኢትዮጵያ ትልቁን ሰብአዊ ድጋፍ የምታቀርብ ሀገር ናት። ባለፈው የፈረንጆቹ 2022 ዓመት ከ1.5 ቢሊዮን ዶላር በላይ በዚህ በያዝነው በጀት ዓመት 2023 ደግሞ ወደ 680 ሚሊዮን ዶላር የሚጠጋ ድጋፍ አድርጋለች። ድጋፉ የተሰጠው የነፍስ አድን እርዳታ ለሚያስፈልጋቸው ስደተኞች፣ ጥገኝነት ጠያቂዎች፣ ተፈናቃዮች፣ ዜግነት አልባ ሰዎች እንዲሁም በግጭት፣ በድርቅና በምግብ እጥረት ተጽዕኖ ለደረሰባቸው ሰዎች ነው።
ናዮሚ ፌሎስ የአሜሪካው ዓለም አቀፍ የልማት ተራድኦ ድርጅት በምህጻሩ USAID እና የዓለም ምግብ ፕሮግራም ቀደም ሲል አቋርጠውት የነበረውን የእርዳታ አቅርቦት ዳግም በመጀመራቸው በተለያዩ ክፍሎች የሚገኙ በሚሊዮኖች የሚቆጠሩ ተረጂዎች ድጋፍ ያገኙ እንደሆነ ገልጸዋል። የአሜሪካ መንግስት በኢትዮጵያ የዲሞክራሲና አስተዳደር ስራዎችን ለመደገፍ እንዲሁም ኢኮኖሚያዊ እድሎችን ለመፍጠር ባለፈው ዓመት በ484 ሚሊዮን ዶላር ወጪ 24 ፕሮግራሞችን ቀርጾ መተግበሩን አስገንዝበዋል። ይህ ገዛ በጤና በትምርትና በሌሎች መስኮች በመላው ኢትዮጵያ የነዋሪዎችን የተፈናቃዮችንና የስደተኞችን ህይወት ለማሻሻል ረድቷል ያሉት የፓብሊክ ዲፕሎማሲ ሐላፊዋ በአንዳንድ አካባቢዎች በግጭት ምክንያት ተዘግተው የነበሩ ትምህርት ቤቶችን ለማስከፈትም መንግስታቸው ድጋፍ ማድረጉን አውስተዋል።
We have also facilitated the return of over 500,000
ቀደም ሲል በግጭት ሳቢያ ተጽዕኖ በደረሰባቸው አካባቢዎች 500,000 ወይም ግማሽ ሚሊዮን ተማሪዎች ወደ ትምህርት ቤት እንዲመለሱ እገዛ አድርገናል። ከ1000 በላይ ትምህርት ቤቶችንም ዳግም በማስከፈት ተመልሰው ስራ እንዲጀምሩ ድጋፍ ሰጥተናል።
ኢትዮጵያና አሜሪካ ዲፕሎማሲያዊ ግንኙነት የጀመሩበት 120ኛ ዓመት በልዩ ልዩ ዝግጅቶች ለማክበር እንደታቀደም የፓብሊክ ዲፕሎማሲ ሐላፊዋ ናዮሚ ፌሎስ ለአሜሪካ ድምጽ አስታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተባበሩት መንግስታት ድርጅት የዓለም የምግብ መርሃ ግብርና የእንግሊዙ የረድኤት ተቋም ኦክስፋም በኢትዮጵያ በተለይም በሰሜኑ የሀገሪቱ ክፍል ያለው ድርቅ ያስከተለው ረሃብ አሳሳቢ ደረጃ ላይ ደርሷል ሲሉ አስታወቁ። በተጨማሪም የዓለም የምግብ መርሃ ግብር በቀጣዮቹ ሳምንታት 3 ሚሊዮን ሰዎች የምግብ ለ3 ሚሊዮን ሰዎች የምግብ ድጋፍ እንደሚያደርስ አስታውቋል። በዚህ ዙሪያ የተጠናቀረው ዘገባ ይቀጥላል።
የመንግስታቱ ድርጅት የዓለም የምግብ መርሃ ግብር አጣዳፊ የምግብ ድጋፍ በሚያሻቸው የኢትዮጵያ አካባቢዎች አስቸኳይ የምግብ ድጋፍ የማድረስ እቅዱን አስታወቀ። የዓለም የምግብ ፕሮግራም በመጪዎቹ ጥቂት ሳምንታት 3 ሚሊዮን ለሚሆኑ በድርቅ ጉዳት ለደረሰባቸው ኢትዮጵያውያን የምግብ ድጋፍ ለማድረስ አቅዶ እየሰራ እንደሚገኝ ነው ያስታወቀው። የተቋሙ የኢትዮጵያ ዳይሬክተር ክሪስ ኒኮይ በሰሜን ኢትዮጵያ የተከሰተው ረሃብና የምግብ ዋስትና ማሽቆልቆል እጅጉን አሳስቦናል ያሉ ሲሆን አያይዞም ቡድናችን የምግብ ድጋፍን ለማድረስ በፍጥነት እየሰራ ነው ማለታቸው በመግለጫው ሰፍሯል። ከህዳር ወር 2016 ማብቂያ አንስቶ የዓለም የምግብ መርሃ ግብር በትግራይ፣ አፋር፣ አማራና ሶማሌ ክልሎች ለሚገኙ 1.2 ሚሊዮን ዜጎች ምግብ ያቀረበ ሲሆን በመጪዎቹ ሳምንታትም ለ3 ሚሊዮን ሰዎች ድጋፍ ለማድረስ እየሰራ ይገኛል። ከነዚህ ውስጥም 2 ሚሊዮኑ በትግራይ ክልል ውስጥ የሚገኙ ናቸው። ከዚሁ ጋር በተያያዘ የእንግሊዙ የልገሳ ተቋም ኦክስፋም በትግራይ ያለው ረሃብ አስጊ ነው ሲል አሳስቧል። ኦክስፋም በትላንትናው ዕለት የትግራይ ክልል ብሔራዊ እንባ ጠባቂን ጠቅሶ ይፋ ባደረገው መግለጫው መሰረት ባለፉት 6 ወራት ውስጥ በትግራይ ውስጥ 400 ህጻናትና አረጋውያን አስከፊ በሆነ ረሃብ ህይወታቸው ማለፉን አስታውቋል። የኦክስፋም ኢትዮጵያ ዳይሬክተር አቶ ገዛኸኝ ከበደ ሰዎች ሲራቡ ማየት በሞራልም ሆነ በፖለቲካ መዝቀጥ ያሉ ሲሆን በሚሊዮኖች የሚቆጠሩ ሰዎች በረሃብ የተነሳ ተቸግረዋል። ቀጣዩ ምግባቸውን እስኪያገኙ ድረስም ታይቶ በማይታወቅ ባስከፊ ረሃብ ውስጥ እየተሰቃዩ ነው ማለታቸው ሰፍሯል። በተጨማሪም በኦክስፋም መግለጫ ላይ የሰፈሩ የአራት ልጆች እናትና የ50 ዓመት ሴት እንደሆኑ የተገለጹት ወይዘሮ ሐሪያት ረሃቡ በነፍሰ ጥሮችና በህፃናት ላይ ማየሉን ገልጸው እናቶች ልጆቻቸው በረሃብ እንዳይሰቃዩ ከተገቢው ሰዓት በላይ እንዲተኙ እያደረጉና እሳት የሚሰጡ የዛፍ ስሮችንም መመገብ ጀምረዋል ማለታቸውም ተገልጿል። በጎርጎሮሳውያኑ ህዳር 2022 በኢትዮጵያ መንግስትና በህወሓት መካከል የተኩስ አቁም ስምምነት ላይ ቢደረስም በሌላ በኩል በአማራ ክልል ግጭቶች በመቀጠላቸው ወደ 1.6 ሚሊዮን የሚጠጉ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። 9.4 ሚሊዮን የሚሆኑ የሰሜን ኢትዮጵያ ነዋሪዎችም ላስከፊ ረሃብ ተጋልጠዋል። ባለፈው ዓመት የተከሰተው የበረሃ አንበጣ ወረርሽኝና የዝናብ እጥረት የተዘራው እህል እንዲወድም ከማድረጉ በተጨማሪም በ10 ሺዎች የሚቆጠሩ የቀንድ ከብቶች መሞታቸውም በኦክስፋም መግለጫ ላይ ሰፍሯል። የኢትዮጵያ መንግስት በቅርቡ ይፋ ባደረገውና የዓለም የምግብ መርሃ ግብር ላይ በሰፈረው ዳሰሳ መሰረትም በዚህ በያዝነው በጎርጎሮሳውያኑ 2024 ዓ.ም 15.8 ሚሊዮን ሰዎች ለረሃብ ተጋላጭ መሆናቸውንና የምግብ ድጋፍ እንደሚያሻቸውም ተገልጿል። በተጨማሪም በኢትዮጵያ 4 ሚሊዮን የሀገር ውስጥ ተፈናቃዮች የሚገኙ ሲሆን 7.2 ሚሊዮን የሚሆኑ ሰዎች ደግሞ ጽኑ የምግብ ዋስትና ተግዳሮት ተገልጿል። ከነዚህ ውስጥ ከግማሽ በመቶ በላይ የሚሆኑ በትግራይና በአማራ ክልል የሚገኙ መሆናቸው ተገልጿል። በመንግስት ዳሰሳ መሰረትም 2.3 ሚሊዮን የሚሆኑት ከአማራ ክልል ሲሆኑ 2.1 ሚሊዮኑ ከትግራይ ክልል ናቸው። የአየር ንብረት ለውጥ፣ ግጭትና የምጣኔ ሀብት መንኮታኮት የመልሶ ማቋቋሙንና የእርዳታ ሁኔታ እንዲያዘገም ማድረጉም ተገልጿል። ምንም እንኳን ሰሜን ኢትዮጵያ በዓለም ላይ ካሉ አስከፊ ሰብአዊ ቀውስ ካጋጠማቸው ስፍራዎች መካከል አንዱ ይሁን እንጂ እስካሁን ድረስ በዓለም አቀፍ ደረጃ ይህን ያህል አመርቂ ድጋፍ ያልተደረገበት ስፍራ መሆኑንም ኦክስፋም አስታውቋል። የዩናይትድ ስቴትስ የልማት ተራድኦ ድርጅት USAID እና የዓለም የምግብ መርሃ ግብር ለእርዳታ እህል መዘረ መዘረፍና አላግባብ ጥቅም ላይ መዋልን ተከትሎ ላለፉት 6 ወራት የምግብ ድጋፍ ማቋረጣቸው የምግብ ዋስትናው ይበልጡን እንዲያሽቆለቁል አድርጎታል። ምንም እንኳን ተቋማቱ ድጋፋቸውን በድጋሚ ቢጀምሩም በሰሜን ኢትዮጵያ ካለው የምግብ ፍላጎት አንጻር በበረሃ ላይ እንዳለ የውሃ ጠብታ ነው በማለት ኦክስፋም ጨምሮ አስተውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመቀጠል ደግሞ የምናልፈው በዚህ በዩናይትድ ስቴትስ ውስጥ ወዳለ የሀገር ውስጥ ጉዳይ ነው። በዛሬው ዕለት የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ ከፍተኛ ፍርድ ቤት ጉዳያቸው እየተሰማ ይገኛል። የአሜሪካ ድምጽ የትግርኛ ክፍል ባልደረባ የሆነችው ሳራ ፍሳሄና እንዲሁም ደግሞ ሌሎች የአፍሪካ ቀንድ ባልደረቦቻችን በስፍራው ይገኛሉ። ሳራ እንደምን ዋልሽ? እንደምን አመሸሽ?
እንደምን ዋልሽ ኤደን?
ሳራ እንግዲህ በዛሬው ዕለት የቀድሞ የዩናይትድ ስቴትስ ፕሬዝዳንት የሆኑት ዶናልድ ትራምፕ የክስ ሂደት እየታየ ነው። ፕሬዝዳንቱ እጅግ ብዙ የክስ ጉዳዮች አሉባቸውና የትኛው ጉዳያቸው ነው በዛሬው ዕለት በከፍተኛ ፍርድ ቤት እየታየ የሚገኘው?
ለክነሽ ኤደን፣ ዛሬው በዚሁ ባገሪቱ ጠቅላይ ፍርድ ቤት እየተሰማ የሚገኘው በ2020 ዓመተ ምህረት ህዳር ወር የተካሄደውን ፕሬዝዳንታዊ ምርጫ ተጭበርብረዋል በማለት በወቅቱ ፕሬዝዳንት የነበሩት ዶናልድ ትራምፕ ባሰሙት ንግግር ደጋፊዎቻቸው ይህንን ንግግርን በማመናቸው የአገሪቱን ምክር ቤት ጆ ባይደን ምርጫውን ማሸነፋቸው እንዳያጸድቅ ጥር 6/2021 ዓመተ ምህረት በካፒቶል መውረራቸውንና ብጥብጥ ማንሳታቸውን እንዲሁም ማጥቃታቸው የሚታወስ ነው። ይህንን መሰረት በማድረግ የኮሎራዶ ስቴት ፕሬዝዳንት ዶናልድ ትራምፕ በምርጫ ዳግም እንዳይወዳደሩ በመወሰኑ የተነሳ ይህንን ትራምፕ በዛ አመጽ የነበራቸውን ሚና ምን ነበር? ያንን ሁኔታስ ዳግም ምርጫ ላይ እንዳይወዳደሩ ሊያግዳቸው ይችላል ወይ የሚለውን ለመስማት ነው የዛሬ የነበረውን ቀጠሮ።
አመሰግናለሁ ሳራ። እንግዲህ ለአድማጭ ለተመልካቾቻችን ማስተዋወስ የምንሻው ነገር ቢኖር እየተጠቀምን ያለው የአውሮፓውያኑን ዘመን ወይም ደግሞ የጎርጎሮሳውያኑን የቀን አቆጣጠር መሆኑን ልናስታውስ እንወዳለን። እስኪ እስካሁን ድረስ ያለው የክስ ሂደት ምን ይመስላል? ምን አይነት ነገሮች ናቸው የተነሱት? ለቀድሞ ፕሬዝዳንት የተነሱ ጥያቄዎችስ ካሉ?
ዛሬ የነበረው ሂደት እስካሁን ተጠናቀዋል። እንግዲህ ፍርድ ቤቱ የሁለቱንም ወገኖች ክርክር ሰምቷል። በተለይ የኮሎራዶን ግዛት አስተዳደር ያነሳውን መከራከሪያ ነጥብ የ14ኛውን የህግ መሻሻያ የህገ መንግስቱን መሻሻያ በማንሳት አንቀጽ 3 ህገ መንግስቱን ለማስፈጸም ቃል ከገባ አንድን ሰው ከዛም ቀጥሎ አመጽ ካስነሳ ከስልጣኑ ይወገዳል ወይም ይነሳል የሚለውን መሰረት በማድረግ በሰጡት ውሳኔ ወይም የመከልከላቸውን አስመልክተው ነው የመከራከሪያ ነጥቦቻቸውን ያስነሱት። የትራምፕ ጠበቆችም ይሄንን ህግ መጣስ ወይም ደግሞ ህግ ማፍረስ አይደለም፣ ፕሬዝዳንት ትራምፕ የነጻነት በነጻ የመናገር መብታቸውን ተጠቅመው ያደረጉት እንጂ አመጽ አላስነሱም በማለት ሲከራከሩ ነበር። የሁለቱም ወገኖች ክርክር ከሰማ በኋላ ፍርድ ቤቱ በቀጣዩ ቀናቶች ውሳኔ እንደሚሰጥ በማሳወቅ የዛሬውን ቀጠሮ ተጠናቋል።
አመሰግናለሁ። እንግዲህ ሳራ ፍሳሐዬ የትግረኛ ክፍል ባልደረባችን ናት። የአፍሪካ ቀንድ የአማርኛ ክፍልና የአፋን ኦሮሞ ዘጋቢዎቻችንም አብረዋት ይገኛሉ። ሁላችሁንም እጅግ አዝቼ ነው የማመሰግነው። አድማጭ ተመልካቾቻችን እንግዲህ ይህንን ጉዳይ እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ይሆናል። ሳራ እንግዲህ ለአሁኑ አመሰግናለሁ። ሰላም ሁኚ። እስራኤል ሐማስ ለታጋቾች ያቀረበውን ቅድመ ሁኔታ አሳሳች ስትል ውድቅ አድርጋለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ከተነጋገሩ በኋላ በዩናይትድ ስቴትስ፣ ካታርና ግብጽ ተካሂዶ የነበረውን ታጋቾችን የማስለቀቅ ስምምነት አስመልክቶ በሐማስ የቀረበውን ጥያቄ አሳሳች ሲሉ ውድቅ አድርገውታል። የአሜሪካ ድምጽ የከፍተኛ ዲፕሎማሲ ዘጋቢ ሲድኒ ሴን ከውጭ ጉዳይ ሚኒስቴር ተከታዩን አጠናቅራለች። ደረጀ ደስታ እንደሚከተል ያቀርባል።
ሐማስ እንደ አውሮፓ ቁጣጥር ጥቅምት 7 እስራኤል ውስጥ ወሰን ተሻግሮ 1200 ሰዎች የገደለበትን ጥቃት ከሰነዘረ ትናንት ረቡዕ አራተኛ ወሩን አስቆጥሯል። ዩናይትድ ስቴትስ በአሸባሪነት የፈረጀችው ይህ ቡድን ወደ 240 የሚሆኑ ሰዎችንም አግቶ ወስዷል። ከነዚህ ውስጥ 135 የሚደርሱ ታጋቾች ሁኔታ ዛሬ ድረስ አልታወቀም። ፓሪስን ጨምሮ በመላው ዓለም ታጋቾቹን የተመለከቱ ስነ ስርዓቶች ተካሂደዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት አንቶኒ ብሊንከን 6 አሜሪካውያንን ጨምሮ የታገቱት እንዲፈቱና በጋዛ ላሉ የፍልስጤም ሲቪሎች ተጨማሪ ሰብአዊ እርዳታ እንዲያገኙ ግፊት ለማድረግ በመካከለኛው ምስራቅ ይገኛሉ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግን የእስራኤል ጦር ከጋዛ እንዲወጣ የሚጠይቅ ነው የተባለውን በሐማስ የቀረበውን ሐሳብ ውድቅ አድርገውታል።
ايوم امرتي لمسكير مدينه بلينكن
حماسن كاشنفن بوالا غازا فصوم كوتا درا هايل نصامونا انارغاغطالن سل لوچ غداي مينستر بلينكن نغرياچوالو اندزاين نغر قالي غبا يميچيل اند هايل بينور يام اسرائيل منغست يمكلاكيا سراويتنا صت هايلاچين بيچا مونون تاريخ ارياغطوال
تنانت ربو مشيت بتكايده ليلا سبسبا لاي بلينكن سل حماس ملاش يميكتلون تناغراوال
while there are some clear non starters in Hamas's response
በሐማስ ምላሾች ውስጥ ከመጀመሪያውንም የማይታሰቡ ነገሮች አሉ። እኛ ያሰብን ያለነው ሊያግባቡ የሚችሉ ነገሮችን መፍጠር ብቻ ሲሆን ከዚያ ግብ እስክንደርስ ድረስ ያለመታከት እንሰራለን።
በቴል አቪቭ የእስራኤል ታጋቾች እንዲለቀቁ ግፊት ለማድረግ የተቋቋመው ቡድን ታጋቾቹ እንዲፈቱ ናታንያሁ ታጋቾችን ለማስለቀቅ የሚደረገውን ስምምነት እንዲፈጽሙ ተማጽነዋል። በሐማስ ከተለቀቁ የእስራኤል ታጋቾች መካከል አዲና ሞሼ እንዲህ ይላሉ።
ሚስተር ኔታንያሁ አሁንም ወደ እርሶ እያመለከትኩ ነው። ሁሉም ነገር በጆ ነው። ይህም ማድረግ የሚችሉት እርሶ ነዎት። በጣም ሰግቻለሁ። በጣም ፈርቻለሁ። በዚህ በተከሉት መንገድ ሐማስን አፈርሳለሁ ብለው ከቀጠሉ ካሁን በኋላ ነጻ የሚወጡ ታጋቾች አይኖሩም።
ብሊንከን ከእስራኤል ባለስልጣናት ጋር ባደረጉት ውይይት በጋዛ የፍልስጤማውያን ሞት አሁንም እጅግ በጣም ብዙ መሆኑና በሐማስ ላይ የሚካሄደው የትኛውም ወታደራዊ ዘመቻ ከሁሉም በላይ የዜጎችን ደህንነት ማስቀደም እንዳለበት ተናግረዋል። በጋዛ በሐማስ የሚመራ የጤና ጥበቃ ሚኒስቴር እንደገለጸው ከጥቅምት 7 ጀምሮ ቢያንስ 27478 ፍልስጤማውያን በጋዛ ሰርጥ ተገድለዋል። ከተገደሉት መካከል 70 ከመቶ ያህሉ ሴቶችና ህጻናት እንደሆኑም ተነግሯል። ከ66800 በላይ ፍልስጤማውያን መቁሰላቸውም ተመልክቷል። ብሊንከን ከፍልስጤም አስተዳደር ፕሬዝዳንት ማህሙድ አባስ ጋር በዌስት ባንክ ራማላ ውስጥ ተወያይተዋል። የውጭ ጉዳይ ሚኒስትሩ ዛሬ ሐሙስ በእስራኤል ተጨማሪ ውይይቶችን የሚያደርጉ ሲሆን በሐማስ ከተያዙ ታጋቾች ቤተሰቦችም ጋር ለመገናኘት አቅደዋል።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ጥር 30 2016 ዓ.ም ተመረጥ መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። ለምሽቱ ያዝነው የመጀመሪያው ምዕራፍ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን። የኢትዮጵያ መገናኛ ብዙሃን ባለፉት 5 አመታት ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና መገናኛ ብዙሃኑ ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ጥናት ሪፖርት ሰሞኑን ወጥቷል። አጥኚዎቹ በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ረዳት ፕሮፌሰር ሙላቱ አለማዮና ፕሮፌሰር ቴሬ ሸዳል ናቸው። ዶክተር ሙላቱ አለማዮን አነጋግረን ያሰናዳነው ዘገባ ይቀጥላል።
ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት 5 አመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል።
የመንግስት በእምነት ውስጥ በሃይማኖት ትርፍ ውስጥ ለጣልቃ የመግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምታያቸው መንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ለምሳሌ እግዚአብሔር ኢትዮጵያና ልጆቿን ይባርክ የሚል አይነት ንግግራው ብዙ ባለስልጣናት እየተለመደ ነው ማለት ነው። ወይ አጌንስት አይደለም አሁን በዚህ አባባሉ ግን ምንድነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ትልቅ ኮንትሮቨርሲ ነበር ለሁለት አመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ነው። ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየታየ ሄደ ማለት ነው። ወይ ኢትስ ጉድ ባይ ዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ አልቃ መግባት ነበረበት ወይ? የእምነት አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም የሚለውን ነገር ጠይቀን እናልፋለን ማለት ነው።
በተለይም መደበኛዎቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድነው ተብሎ ሲጠየቁ እኛ የሴኩላሪዝም ነው የምንከተለው ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ነው። ይሄኛው ነው አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ነው አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ተናል በጣም ኮንፊዥን ውስጥ እንዳሉ አይተናል። ይሄ ኮንፊዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል። አየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው። ዘንድ እምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው። እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚሉ አሉ። ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ነው። ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ምን ለማለት ፈልጌ ነው? የሚዘግቧቸው ጉዳዮችን ይህን ዘግብ ይህን አትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ፣ ፖለቲካል ፓርቲው፣ መንግስት እነዚህ ደግሞ በቀጥታም በተዘዋዋሪ መንገድ ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት፣ የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይንም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ ዩ ኖ እነዛኞቹ ዝምታን መርጠዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ነው። መሀል ላይ የትናገኝ የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን አንድን መገናኛ ብዙሃን ብቻ በመከታተል የሚያገኘው ሚዛናዊ መረጃ የለም ማለት ነው። ሶ በጣም ፖላራይዝድ የሆነ ነገር ነው ብላ
ጥናቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሃንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁሞ በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፋቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክቷል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚህኛው እምነት ብቻ ምለነው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ማይቀፋ የእምነት አስተምሮቶቻቸው የጥላቻ ንግግር ነው ወይንም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይንም የሚጥር እየሆኑ መጡ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሃን ራሳቸውን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭት ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ።
ጋዜጠኛው እንደማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ። ወይ ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። ሶ እዛ ጋ ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት ነው። ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ ወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው።
በኖርዌይ ኤንኤልኤ ዩኒቨርሲቲ የተግባቦት መምህራን የሆኑት ረዳት ፕሮፌሰር ሙላቱ አለማየሁና ባልደረባቸው ፕሮፌሰር ቴሪ ሸዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ዘ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው። በጣም ይዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚኪቲቭ ቦዲዎች ወይንም አጠቃላይ ሊደርሽፑን ማለት እንችላለን። ሶ የነሱ ይሁንታ ወይንም የነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። ሶ መንግስት በመገናኛ ብዙሃኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ መንግስት ደግሞ መገናኛው በጣም ነጻ ሆኖ እንዲዘግብ እስካላደረገ ድረስ ምን ይሆናል መሰለሽ፣ ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው፣ አንደኛው በሌላኛው ላይ ጣልቃ አይገባም ካል የመጀመሪያው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱን እንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም ባህል ነው፣ የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሊላክ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ የተነሳን መጽሐፍ ቅዱስ ቃልም ወይንም የቁርአን ቃል እየተንተን ይያለም እናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖትን በደንብ ለይቶ ያለማወቅ ቀደምን በየሻለው የዚ ሴኩላሪዝምን ሮንግሊ አንደርስታንድ ማድረግና ኢምፕሊመንት ማድረግ ይያልኩሽ መገናኛ ብዙሃን ውስጥ ብቻ አይደለም ፖለቲካ ውስጥም ሮንግ ዮን አንደርስታንዲንግ አለ ይያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሃን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደማንኛውም ዘገባ ማየት እንዳለባቸው የሚያሳስቡት ረዳት ፕሮፌሰር ሙላቱ አለማየሁ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሃንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ቀጣዩ ዘገባችን አካባቢና ተፈጥሮ ላይ ያተኩራል። በተፈጥሮ ሀብቷና በታሪካዊነቷ በደቡብ ምዕራብ ኢትዮጵያ ፈርጥ በመባልም ተታወቀው ኢሉ አባቦር ብዙ የቱሪዝም መዳረሻዎች ቢኖሯትም በመንገድና ሌሎች መሰረተ ልማቶች እጥረት ለጎብኚዎች ተደራሽ እንዳልሆነች አካባቢው ነዋሪዎች ተናግረዋል። መንግስት ለመሰረተ ልማት ጥያቄዎቻቸው ምላሽ እንዲሰጥም ነዋሪዎቹ አጠይቀዋል። የነዋሪዎቹን ጥያቄ የሚጋራው የዞኑ የቱሪዝም ጽፈት ቤት በበኩሉ የግል ባለሀብቶች የአገልግሎት ክፍተቶችን ለመሙላት ፈቃደኝነት እያሳዩ እንደሆኑ ጠቅሷል። በመሰረተ ልማት በኩልም ከሶስት ያላነሱ የመንገድ ፕሮጀክት ተቋራጮች ለተቋራጮች በመሰጠት ስራቸው እየተከናወነ እንደሚገኝም ተገልጿል። ዳዊት ገልሞ ዘገባ አለው።
በኦሮሚያ ክልላዊ መንግስት የኢሉ አባቦር ዞን በለምለምነታቸው ከመጠቀሱ የኢትዮጵያ አካባቢዎች አንዱ ነው። የገባውን ሸለቆን የያዘው የያዩ ተፈጥሮ ደን የሰለኖን ነው። እንዲሁም የሶር ፋፋቴዎችን የያዘው ደን የዞኑ ሞገስ ናቸው። ይህ በኢሉ አባቦር ዞን በቾ ወረዳ የሚገኘው የሶር ፋፋቴ ነው። ወንዙ ከበቾ ወረዳ ሳይወጣ በአራት ቦታዎች ይመሰል ፋፋቴዎች አሉት። አቶ ተካልኝ ፋንታ የብቾ ወረዳ ባልና ቱሪዝም ጽህፈት ቤት ኃላፊ ናቸው።
አናም በቾ በቃዋተ ቱሪዝም ይሄዱ ቀብዲ
የሶር ፋፋቴዎች በብቾ ወረዳ ተዳፋቶች ውስጥ የሚንሸዋሹ የቱሪስት መስህቦች ናቸው። በቁጥር 4 ሲሆኑ በጥቂት ኪሎ ሜትሮች ርቀት መካከል የሚገማሸር ወንዝ ፈጥረው ሲፈሱ ኖረዋል። በሰግ እና ቱሉሱና ቀበሌ መካከል የቦጤ ወንዝና ጾር አንድ ላይ ተደምረው የሚፈጥሩት ሌላ ፋፋቴ አለ። በለሊሳም በሶር ወንዝ ላይ ያለ አራተኛ ፋፋቴ ነው። በጉድ እና ሶር ቀበሌ ያለው የደን ነው ፋፋቴም ሌላው ነው።
አኩማ አፍሪካ ትዩ ለጋ ባያቲ አንሴ
የሶር ፋፋቴ የሚምዘገዘግበት ርቀት ከጢስ አባይ ቀጥሎ በሁለተኛ ደረጃ ሊታይ የሚችል ነው። ርዝመቱ 50 ሜትር ይሆናል። ገጽታውም እንደ ወተት የነጣ ነው። ውሃው ጥራት አለው። የደኑ አፈር እንዳይሸረሸርም አስተዋጽኦ አድርጓል።
በዚህ ውብ ገጸ ምድር ላይ በግርማ ሞገስ የሚገማሸው ሶር በመሰረተ ልማት ውስንነት የተነሳ ለጎብኚዎች ተደራሽ አይደለም። ወጣት ማመን ኑር ሁሴን የብቾ ወረዳ ነዋሪ ነው።
አናራሌ ኪሎ ሜትር ሸንድ ዋልከን የሚፈጋቱ
ሶር ከበቾ 5 ኪሎ ሜትር ርቀት ላይ ቢገኝም ባለመልማቱ የአካባቢው ነዋሪ ቅሬታ አለው። ወደ አካባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለጉዳዩ ያነሳል። የቀረበት ጊዜ የለም። ለምን አይለማልንም? ይህ ፋፋቴ ለአፍሪካ ጭምር መትረፍ የሚችል ነው።
ፈረንሳ ባየረ ኪሳለች ይችላል።
መንገዱ በጣም አስቸጋሪ ነው። ለሀገር ውስጥና ከውጭ ሀገራት ለሚመጡ ጎብኚዎች በቂ መጓጓዣ የለም። ዋናው ችግርም ይሄው ነው።
የመሰረተ ልማት ጥረቱ በዩኔስኮ ስነ ህይወታዊ ቅርስነት የታወቀውን የያዩ ደንንም ለጉብኝት ተደራሽ እንዳይሆን አድርጎታል። የብዝሃ ህይወት መናሪያ የሆነው ጥቅጥቅ ደኑ የገባውን ስንት ሸለቆን ይዞ ይገኛል። ወጣት ሸቱ መንገሻ የያዩ ወረዳ የደን ባለሙያ ነው።
ኢኮ ቱሪዝም ይላልልኝ ሎጂ ያደዳልኝ
ለጎብኚዎች የመረጃ ማዕከል ሆኖ ስለደኑ መረጃ የሚሰጥ የኢኮ ቱሪዝም ቢሮ የለም። ሙዚየምና የሰዎች ማረፊያም አልተሰራም። በደኑ ላይ ወደ 16 የዶክተሬትና 32 የሁለተኛ ዲግሪ ማሟያ ጥናቶች ተሰርተዋል። ዳሩ ግን ለወረዳው አስተዳደርም ሆነ ለአካባቢው ነዋሪ አንዳችም ነገር አልተደረገም።
ነዋሪዎች ዞኑ ካለው የቱሪዝም አጥታቋያ አገሪቱንና ነዋሪውን ተጠቃሚ የሚያደርጉ ሁኔታዎች እንዲመቻቹላቸው ይጠይቃሉ። አቶ ወንድሙ ደብላመንቴ የኢሉ አባቦር ቱሪዝም ጽህፈት ቤት ኃላፊ ናቸው።
ይባልበት ካለናገኘተ ደቆንጆ ገሩ ጉራለሚ ሶማዳ በመሆን
በአካባቢያችን አንድም ሰላም ችግር የለም። የመሰረተ ልማት እጥረትና ለጎብኚዎች አገልግሎት የሚሰጡ ተቋማት አለመኖር ግን ከዘርፉ ሊገኝ የሚችለውን ገቢ አስቀርቷል። ይህ ለብዙዎች የሚተርፍ ሀብት ወደ ገንዘብ አለመመንዘሩ ትልቅ ኪሳራ ነው። በርግጥ አሁን የግል ባለሀብቶች የአገልግሎት ክፍተቶችን ለመሙላት ፈቃደኝነት እያሳዩ ናቸው። መንግስትም ትኩረት ሰጥቶ እየሰራ ይገኛል።
በኢሉ አባቦር ዞን በቅርቡ ለተቋራጮች እየተሰጡ ያሉ መንገዶች ፕሮጀክቶች ጥቂት እንዳልሆኑ አቶ ወንድሙ ደብላ ተቆመዋል። ስራቸውም ተጀምሯል ካሏቸው የመንገድ ፕሮጀክቶች ከመቱ ጅማ ከመቱ ወደ ወለጋ እንዲሁም ከጎሬ ማሻ የሚወስዱ መንገዶችን ተክሰዋል። ይህም ለኛ መልካም እድል ነው ሲሉም የዞኑ ቱሪዝም ጽህፈት ቤት ኃላፊ ተስፋቸውን ገልጸዋል። ለአሜሪካ ድምጽ ገልሙ ዳዊት ከኢሉ አባቦር በቸው ወረዳ።
የምሽቱ የመጨረሻው ዘገባችን ቴክኖሎጂ ነው። የማህበራዊ ሚዲያ መድረኮች በልጆችና ወጣቶች ላይ ለሚፈጠር የአእምሮ ጤና ችግር አስተዋጽኦ አድርገዋል ሲሉ የአሜሪካ ህግ አውጪዎችና ወላጆች በመክሰስ ላይ ናቸው። የማህበራዊ ሚዲያ መድረኮቹ ባለቤቶችም በስነ ልቦናም ሆነ በሌሎች መንገዶች ልጆችን የሚጎዱ ነገሮች እንዳሉ ያወቁ እንዲጠቀሙ ይገፋፋሉ በሚልም በርካታ የአሜሪካ ግዛቶች በአንድ ላይ በመሆን ክስ መስርተዋል። የአሜሪካ ድምጽ ቲና ትሪኒን ዘገባ እንግድ ወልዴ እንደሚከተለው ያቀርባል።
የማህበራዊ ሚዲያ መድረኮች የልጆችን ያምሮም ሆነ ያጠቃላይ የሰውነት ጤናን በመጉዳት ላይ ናቸው በሚል 33 የሚሆኑ የአሜሪካ ግዛቶች የፌስቡክና ኢንስታግራም ባለቤት የሆነው ሜታ ኩባንያ ላይ ክስ መስርተዋል። ሮብ ቦንታ ክሱን ከመሰረቱት ግዛቶች ውስጥ የካሊፎርኒያ ጠቅላይ አቃቤ ሕግ ናቸው።
In seeking to bolster profits, Meta has repeatedly
Meta ትርፍ ለማግኘት ሲል በማህበራዊ መድረክ ላይ ስለሚያስተናግዳቸው ይዘቶች አደገኝነት ህዝብን አሳስቷል። Facebook እና Instagram በተለይ ለአደጋ የተጋለጡትና ደንበኞቻቸውን ህጻናትና ወጣቶች ይያግባቡ መጠቀም ያድርገዋል።
አቃቤ ሕጉ ማቲው በርግማን ከዚህ በፊት የበይነ መረብ አገጣባሪዎችን በተመለከተ በአንድ ግዛት ያቀረቡት ክስ አሁን በበርካታ ግዛቶች በመቅረብ ላይ ይገኛል። እርሳቸው እንደሚሉት የማህበራዊ ሚዲያ መድረኩ ለልጆች አደገኛ የሚሆኑት በሚያቀርቡት ይዘት ብቻ ሳይሆን ይበልጡንም ደግሞ መድረኮቹ ሱስ አስያዥ እንዲሆኑ ተደርገው መቅረባቸው ነው።
The algorithms are explicitly designed to maximize
you. የሰሩት ቀመር ተጠቃሚዎችን በመድረኮቹ ላይ ለረጅም ጊዜያት እንዲቆዩ የሚያደርጉ ናቸው። ልጆች ማየት የሚፈልጉትን ሳይሆን አይናቸውን ሊነቅሉ የማይችሏቸው ነገሮችን ነው የሚያቀርቡላቸው። መልካቸውንም ሆነ የሰውነት አቋማቸው እንዲጠሉ የሚያደርጉና በራሳቸው ላይ መጥፎ ነገር እንዲያስቡ የሚያደርጉ ነገሮችን ነው የሚያቀርቡላቸው።
ሜታ ኩባንያ በበኩሉ ልጆች የግል ጉዳያቸውንም ሆነ ደህንነታቸውን የሚጠብቁበትን 30 የሚሆኑ ዘዴዎችን ማበጀቱን ይገልጻል። ከነዚህ ውስጥም የማይፈልጉት ወይም የማያውቁት ሰው እንዳያገኛቸው የሚያደርጉን መላ ይጨምራል። ኤሚሊ ስሚዝ የሜታ ምክትል ፕሬዝዳንት ናቸው።
በመድረኩ ላይ ተከታያቸው ያልሆነ አንድ ጎልማሳ ሰው ለልጆቹ መልእክት ለመላክ ቢሞክር ያንን ማድረግ እንደማይችል ማሳሰቢያ ይላክለታል።
ሜታ ብዙ ማድረግ ሲችል አለማድረግን መርጧል ሲሉ ነቃፊዎች ተቻሉ። ይህ ደግሞ ከዚህ በፊት ኩባንያ ውስጥ ይሰሩ የነበሩትን ሁሉ ተጠያቂ አድርጓል። የቀድሞ የፌስቡክ የደህንነት ጉዳዮች ባለሙያ አርቱሮ ቤሃር ለአሜሪካ ኮንግረስ እንደተናገሩት በልጆች ላይ ተፈጠረውን ችግር ለማወቅ ሩቅ መሄድ አያሻቸው።
My 14-year-old daughter joined Instagram.
የ14 ዓመቷ ሴት ልጅ ኢንስታግራምን መጠቀም ጀመረች። እሷና ጓደኞቿ በጣም ደስ የማይል ልምድ ገጠማቸው። ይህም ተደጋጋሚ ጾታ ትንኮሳን የሚጨምር ነው። ትንኮሳዎቹ ለኩባንያው ሪፖርት አድርጋ ነበር። ነገር ግን ምንም ያደረጉት ነገር የለም።
ሁሉም ጥናቶች በማህበራዊ ሚዲያ መድረኮችና በወጣቶች ያምሮ ጤና ችግሮች መካከል ግንኙነት ስለመኖሩ አያመለክቱም የሚሉት ደግሞ የዌልስሊ ኮሌጅዋ ሊንዳ ቻርማራማ ናቸው።
የማህበራዊ ሚዲያ መድረክ ላይ መሳተፍ ጥቅሞች እንዳሉት የሚያሳዩ ጥናቶች አሉ። በተጨማሪም በማህበራዊ ሚዲያ አጠቃቀምና በሰዎች ያምሮ ጤና መካከል ግንኙነት እንደሌለ የሚያሳዩ ጥናቶችም አሉ።
ሊንዳ ጨምረው እንዳሉት በወጣቶች ላይ የተሰራ ጥናት እንዳመለከተው በበይነ መረብ ላይ ተጨማሪ አማራጮች እንዲኖሩ ወጣቶች ይሻሉ።
They knew that there are these algorithms that were
ትኩረታቸውን ለመሳብ የተሰሩ ቀመሮች እንዳሉ ያውቃሉ። ቀመሩንም በሚፈልጉት መልክ እንዲሰራ ለማድረግ ይሻሉ። ቀመሩ ሙሉ ለሙሉ እንዲጠፋም አይሹም። ነገር ግን ለማየት የሚፈልጉትን ነገሮች ለይቶ እንዲያቀርብላቸው ይሻሉ።
በሌላ በኩል ደግሞ ሜታ ኩባንያ ከዚህ በፊት 5 ሚሊዮን ዶላር በመክፈል የዘጋውንና የግል ጉዳይን ሳይጠብቅ በመቅረቱ የተመሰረተበትን ክስ የፌዴራሉ የንግድ ኮሚሽን እንደገና ለመክፈት ማቀዱን በመቃወም ክስ መስርቷል። የፌዴራሉ የንግድ ኮሚሽን እንደሚለው ሜታ የቀድሞውን ክስ ተከትሎ የተደረገውን ስምምነት ሙሉ ለሙሉ ሳይተገብር ቀርቷል። ኩባንያው ከሰዎች በሚሰበስበው መረጃ ትርፍ እንዳያገኝ የሚከለክለውን ስምምነት ለመለወጥ ይፈልጋል ሲል ኮሚሽኑ አስታውቋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽት ያዝናቸው መስተናዶች እዚህ ላይ ተጠናቀዋል። ኤደን ገረመ መስተናግዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበር። እዚህ ላይ እንሰናበታለን። ጤና ይስጥልኝ።